the voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች እንደምን አመሽታችኋል። ይህ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላልፍላችሁ ፕሮግራም ነው። ለዛሬ አርብ ግንቦት 28 ቀን 2007 ዓ.ም የተዘጋጁ ልዩ ልዩ ቅንብሮችን ይዘናል። አብራችሁን አምሹ። አስተናጋጃችሁ ሰለሞን ክፍሌ ሆናለሁ። ፕሮግራሙን ጽዮን ግርማ ትመራለች። አሁን የሰዓቱን ዋና ዋና የዓለም ዜና ከቆንጅት ታዬ እንስማ።
ጤና ይስጥልኝ፣ እንደምናመሻችሁ። በናይጄሪያ የአዳማዋ ክፍለ ሀገር ዋና ከተማ በሆነችው በዮላ ውስጥ በደረሰ የቦምብ ፍንዳታ ከ30 የሚበልጡ ሰዎች መገደላቸውን የሀገሪቱ ባለስልጣናት ገልጸዋል። ክፍለ ሀገሯ ጽንፈኛው ቡድን ቦኮ ሀራም አብዝቶ የሚንቀሳቀስባት ነች። የናይጄሪያ ብሔራዊ የአጣዳፊ ጉዳዮች አስተዳደር መስሪያ ቤት ተጠሪ የሆኑት ሳአድ ቤሎ እንደተናገሩት ፍንዳታው ትናንት ከመሸ የደረሰው ሰው የሚበዛበት ጂማታ የሚባል ገበያ ውስጥ ገበያተኞች ነጋዴ ሳይነሳ ለመገዛዛት ይሯሯጡ በነበሩበት ሰዓት ነው። ቢያንስ 31 ሰዎች መሞታቸውና ሌሎች 38 ሰዎች ደግሞ ቆስለው በአካባቢው በሚገኙ ሆስፒታሎች እየታከሙ መሆናቸውን የብሔራዊ የአጣዳፊ ጉዳዮች አስተዳደር መስሪያ ቤቱ ተጠሪ ተናግረዋል። ቦኮ ሀራም በተደጋጋሚ በአካባቢው ተመሳሳይ ጥቃቶችን ሲያደርስ እንደነበረ ቢታወቅም ለዚህኛው ጥቃት ኃላፊ ነኝ ያለ ወገን እስካሁን አልተሰማም። የዩናይትድ ስቴትስ ከፍተኛ የመከላከያ ባለስልጣናትና ዲፕሎማቶች ሩሲያ በዩክሬን ለምትፈጽማቸው ወታደራዊ ተግባራት ምን አይነት አጸፋ እንደሚሰጥ ለመነጋገር ጀርመን ስቱትጋርት ውስጥ ተሰብስበዋል። ሞስኮ ስለምታካሂደው ወረራ በዩክሬን ማለት ነው፣ በዩናይትድ ስቴትስ አጋሮች ዘንድ ያለውን ስጋት አስመልክቶም መፍትሄ ለመፈለግ መሆኑ ታውቋል። በዩክሬን ጦር ሰራዊትና በሩሲያ በሚደገፉት አማጽያን መካከል ውጊያው እየተቀጣጠለ መሆኑ ይሰማል። ዛሬ የዩናይትድ ስቴትስ የመከላከያ ሚኒስትር አሽተን ካርተር በዩናይትድ ስቴትስ የአውሮፓ እዝ መምሪያ በአህጉሪቱ ከሚገኙት ጀነራሎችና አምባሳደሮች ጋር ስብሰባ ያደርጋሉ ተብሏል። የኖቤል ተሸላሚዋን ማላላ ዩሱፍዛይ ላይ ለሴቶች ልጆች ትምህርት በመሟገቷ ምክንያት ጥቃት በማድረስ ተፈርዶባቸው ከታሰሩት 10 ሰዎች መካከል 8ቱ መለቀቃቸውን የፓኪስታን የፖሊስ አዛዥ አስታወቁ። የፓኪስታን የስዋት ሸለቆ ፖሊስ አዛዥ ሲናገሩ 8ቱ ሰዎች ማስረጃ ስላልተገኘባቸው ተለቀዋል ሲሉ ነው ለምዕራባውያን መገናኛ ብዙሃን የገለጡት። ሌሎች የፓኪስታን የጸጥታ ባለስልጣናትም የእስረኞቹን መለቀቅ አረጋግጠዋል። በመጨረሻም የኢራቁ የቀድሞ የሳዳም ሁሴን ዘመን ጠቅላይ ሚኒስትር የነበሩት ታሪክ አዚዝ ማረፋቸውን የሀገሪቱ ባለስልጣናት ገለጹ። የ79 ዓመቱ ታሪክ አዚዝ የውጭ ጉዳይ ሚኒስትርም ነበሩ። ከሳዳም ሁሴን እጅግ ታማኝ አማካሪዎች አንዱ እንደነበሩም ይነገራል። ታሪክ አዚዝ የሀገሪቱን ሺሃዎች በመጨቆንና በማሳደድ ወንጀል ሞት ተፈርዶባቸው እንደነበረ የሚዘነጋ አይደለም። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅት ታየን ለዜናው አመሰግናለሁ። ከምሽቱ 3 ሰዓት በ19 በ22ና በ25 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ ዜናዎች ጋር ትመለሳለች። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላልፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት እናልፋለን። የዕለቱ አብይ ርዕስ የፌዴራሉ ስነ ምግባርና ጸረ ሙስና ኮሚሽን ባለፉት 8 ወራት ከግዢ ጋር በተያያዘ ብቻ መንግሥት ሊያጣ ሊችል የነበረውን ከ600 ሚሊዮን ብር በላይ ገንዘብ ማዳኑን ገልጿል። የተሻለ ደሞዝ ፍለጋ ከኮሚሽኑ የሚፈልሰው የሰው ኃይል የገጠመው ከባድ ችግር እንደሆነም ኮሚሽነሩ ለተወካዮች ምክር ቤት ገልጸዋል። መለስካቸው አምሃ ተከታትሏል።
ዛሬ የኮሚሽኑን የ2007 በጀት ዓመት የ11 ወራት የእቅድ አፈጻጸም ዘገባ ለሕዝብ ተወካዮች ምክር ቤት ያቀረቡት ኮሚሽነር አሊ ሱሌይማን ዘገባቸውን ልዩ ልዩ የሥራ እንቅስቃሴዎችን በዳሰሱ ክፍሎች አደራጅተውታል። ከነዚህ የኮሚሽኑ የሥራ እንቅስቃሴዎች አንድ ብለው ያሉት አስቸኳይ የመከላከል ሥራዎችን ነው። አቶ አሊ ሱሌማን ሕግን ባልተከተለና በተሳሳተ መልኩ እየተፈጸሙ መሆናቸውን የሚጠቁም መረጃ ሲደርስ ጉዳዩን የማጣራት ሥራ በማከናወን ተገቢው የማስተካከያ እርምጃ እንዲወሰድ እንዲሁም ግልጽነትና ተጠያቂነት ያለው ፍትሐዊ አሰራር በየተቋማቱ እንዲሰፍን የማድረግ ሥራ ኮሚሽኑ እንደሚያከናውን ገልጸው፣ ይህም ባልተገባ የግዢ አፈጻጸም ሥርዓት ሊባክን የሚችል ሀብትን የማዳን ሥራን የሚያካትት ነው ብለዋል። በዚህ አኳያ ኮሚሽኑ እስካለፈው ሚያዝያ 30 ቀን 2007 ዓ.ም ያከናወነውን አቶ አሊ ሱሌማን ገልጸዋል።
ከዚህ አንጻር በተያዘው በጀት ዓመት ግልጽነት የሌላቸውና ከሕግና ሥርዓት ውጭ የሆኑ ግዢዎችን በማረም ተፈጻሚ እንዲሆኑ በመደረጉ የዚሁ ተግባር ዋነኛ ዓላማ የሆነውን የተቋማትን አሰራር ለማስተካከልና ፍትሐዊ የሆነ የውድድር ሁኔታ ማመቻቸት ከመቻሉ ባሻገር በግዢ ሂደቱ ሊባክን ይችል የነበረውን ከብር 645 ሚሊዮን በላይ የሆነ ገንዘብ ለማዳን ተችሏል።
ለምክር ቤቱ የቀረበው ይህ የኮሚሽኑ ሪፖርት እንደሚያመለክተው እንደዚህ ያለ አግባብነት የሌላቸው ወይንም ሕገወጥ ግዢ በአብዛኛው የተከናወኑባቸው ከፍተኛ የትምህርት ተቋማት ናቸው። ለምሳሌ በጅማ ዩኒቨርሲቲ፣ በአዲስ አበባ ዩኒቨርሲቲ፣ በአምቦ ዩኒቨርሲቲ፣ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ እና በአርባ ምንጭ ዩኒቨርሲቲ ከፍተኛ የመንግስት ገንዘብ ከአደጋ የዳነባቸው ተቋማት እንደሆኑ በዘገባው ተመልክተዋል። ከአደጋ ተረፈ ከተባለው 645 ሚሊዮን ብር ላይ የአርባ ምንጭ ዩኒቨርሲቲን ሳይጨምር 598 ሚሊዮን በተጠቀሱት ከፍተኛ ትምህርት ተቋማት ውስጥ አደጋ አንዣቦበት የነበረ የመንግሥት ሀብት እንደነበረ ሪፖርቱ ያመለክታል። ኮሚሽኑ የሚያከናውናቸው ሥራዎች ለሕዝቡ ምን ያህል እርካታ ይሰጣል ለሚለው ጥያቄም ጥናት እንዳስጠና ኮሚሽነር አሊ ሱሌማን አብራርተዋል።
በኮሚሽኑ በየሁለት ዓመቱ የሚካሄደው ሀገር አቀፍ የዳሰሳ ጥናት የጸረ ሙስና እንቅስቃሴ ላይ የህብረተሰቡ ወይም የባለድርሻ አካላት የእርካታ ደረጃ ለማወቅ በአዲስ አበባ፣ በድሬዳዋና በተወሰኑ የክልል መስተዳድር ዋና ዋና ከተሞች ናሙና ተወስዶ በተካሄደ የዳሰሳ ጥናት በኮሚሽኑ የጸረ ሙስና ትግል እንቅስቃሴ ላይ በጣም ከፍተኛ እርካታ አለን ያሉት 46.02% ሲሆኑ መካከለኛ እርካታ አለን ያሉት 35.1%፣ በጣም ዝቅተኛ እርካታ አለን ያሉት 12.8% ሲሆኑ አናውቅም የሚሉ ምላሽ የሰጡት ደግሞ 10% መሆናቸው በተደረገው ጥናት ተረጋግጧል።
የኮሚሽኑ ሪፖርት እንደሚለው እየተከናወኑ ያሉ የሙስና ተግባራትን በተለያየ ደረጃ ለመከላከልና ለማምከን ከሚያከናውናቸው ተግባራት ጀምሮ በአስተሳሰብ ደረጃ ሕዝቡ ሙስናን እንዲጠየፍ ለማድረግ በርትቼ እየሠራው ነው ይላል። ይሁንና በቅዱ ዘመን ኮሚሽኑን ከተፈታተኑት ችግሮች ዋነኛው የማስፈጸም አቅም ውሱንነት እንደሆነ ይገልጻል።
በቅድ ዘመኑ ኮሚሽኑ ከተፈታተኑት ችግሮች ዋነኛው የማስፈጸም አቅም ውስንነት፣ በተለይም ለተሻለ ጥቅም የሚደረገው ፍልሰት ያስከተለው ከፍተኛ የሰው ኃይል የባለሙያ እጥረት ነው።
ከፓርላማ አባላት ከቀረቡት ጥያቄዎችና አስተያየቶች መካከል በኮሚሽነሩ በተጠቆሙ የሰው ኃይል ፍልሰት ላይ ያነጣጠሩ ነበሩበት። ችግሩን ከኪራይ ሰብሳቢነት ጋር ያያያዙ አስተያየቶች ተሰንዝረዋል። የአመለካከት ለውጥ እንዲመጣ ጥረት መደረግ እንዳለበት የጠቆሙ አስተያየቶች ነበሩ። የኮሚሽነር አሊ ሱሌማን አስተያየት ደግሞ ይህ ነበር።
ምናልባትም ብዙ ጊዜ ልናነሳው የማንፈልገው የሰው የኢኮኖሚ አቅም፣ የክፍያ መጠን አብረን ማሰብ ያለብን ይመስለኛል። መቼም ልጁ ታሞበት ማሳከሚያ ያጣ የመንግስት ሰራተኛ አይሳሳትም አትበሉ። ለልጁ ቤት ሲዳቦ መግባት የሚሳነው አባት ልጁ በረሃብ እንዲሞት ይፈቅዳል ብላችሁ አታስቡ። ስለዚህ ትክክለኛ ችግሩን ለመፍታት ትክክለኛ ፕሮብሌሙን ማወቅና ትክክለኛ ሶሉሽን መፈለግም አብሮ ማየት ይጠይቅ ይመስለኛል። ስለዚህ ብዙ ጊዜ ብንነግረው ሌላ የሚያሸንፈው አደጋ አለ። ከእኛ ንግግር፣ ከእኛ ዲስኩር ያለፈ የሚያሸንፈው ነገር አለ፣ ጠንካራ ነገር አለ። ስለዚህ ያንን ማየት የሚጠይቅ ይመስለኛልና የተቀናጀ ስራ መሰራት ያለበት መሆኑን ለመግለጽ ፈልጌ።
የተወካዮች ምክር ቤት አባላት ላነሷቸው ጥያቄዎች ኮሚሽነሩ መልስ ሰጥተዋል። ሙስናን በሚፈለገው መጠን እንኳ ዝቅ ለማድረግ ገና ብዙ ድካም እንደሚጠይቅም ኮሚሽነሩ አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ወደ ሁለተኛው ቅንብር እንሸጋገራለን። እግር ኳስ ቁጥር አንድ ተወዳጅ ስፖርት በሆነባት ኢትዮጵያ በፊፋ የተፈጠረው ቀውስና የፕሬዝደንቱ ሴፕ ብላተር ከኃላፊነት ለመልቀቅ መወሰን ከፍተኛ ትኩረት ስቧል። ሴፕ ብላተር ለአምስተኛ ጊዜ በተመረጡበት ጉባኤ ላይ የተሳተፉት የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝደንት ጁኔይዲ ባሻ ቲልሞ ድምፅ ከሰጡት የብሔራዊ ፌዴሬሽን መሪዎች አንዱ ናቸው። አፍሪካ በብላተር አመራር ያገኘችው ጥቅም በገንዘብ የሚቆጠር በአይንም የሚታይ መሆኑን አብራርተዋል። ለምሳሌ በአመት 250 ሺህ ዶላር የነበረው የኢትዮጵያ እግር ኳስ ፌዴሬሽን ድርሻ 750 ሺህ ዶላር መድረሱንም አስረድተዋል። ሴፕ ብላተር ከኃላፊነት ለመልቀቅ የደረሱበትን ውሳኔም የተጠበቀ አልነበረም ብለዋል። ወደ ዝግጅቱ
ተመረጡ እናንተ መረጃችሁ ምርጫው ላይ ሴፕ ብላተር ድርጅቱን ወደ ሻላ አቅጣጫ እንደሚመሩ ንግግር አደረጉ። ካራቀናት በኋላ ያልተጠበቀ ጋዜጣዊ መግለጫ አጠሩ። ጋዜጣዊ መግለጫው እንደውም በፕሮግራም የተያዘል ነበርም ነው የሚለው። ከዛም ከጥቂት ወራት በኋላ አካላፊነታቸው እንደሚለቁ ተናገሩ። ይሄን ተጠብቀውት ነበር እርሱ?
አልተጠበቀም። ምክንያቱም ምርጫ ተብለን ተጠራን፣ ምርጫ ተፈጸመ፣ ከዚህ ጀምሮ ፕሬዝዳንቱን ይከተላሉ አሉ። አብረን እንሰራለን ብለው ቃለ መሐላ እኛው ፈጸሙ። ስለዚህ እኛም ከዛ በተረፈ ግን የሰክሬት ወይም ሚስጥራዊ ድምጽ ስለሆነ እያንዳንዱ ሰው በእጁ የተከተተ ነው ብሎ መናገር ስለማይቻል ነው። ግን ከደጅም ሲወጣ በግልም ከሚናገረው በስብሰባ በአፍሪካውን ስብሰባ ላይም ከሚገለጸው ስናይ ግን ሴፕ ብላተርን ለመምረጥ አፍሪካዎች የተዘጋጁ ምንም ጥርጥር የለውም። የሁሉ ድምጽ ደግሞ ዝም ብሎም አይመጣም። እዛ 33 ድምጽ ነው ኢቭን ከቢን አሊ ጋር ፕሪንስ አሊ ጋር ሲደረገው የነበረው እዛ 73 ነው የተገኘው። እዚህ 33 የሁሉ ድምጽ ዝም ብሎ ሊመጣ አይችልም። ስለዚህ በዚህ መሰረት ሲታይ አፍሪካ ለሴፕ ብላተር ሞር ድምጻቸው ሰጥቷል ማለት ይቻላል።
አንዳንድ ወገኖች የሚጠይቁት ጥያቄ አለ። አፍሪካና ሴፕ ብላተር ምንድን ነው ያለው? በመሀል ያለው ነገር አፍሪካው ያለ ምንድን ነው? ብላተርን የበለጠ የሚደግፉት ባለፉትም ዓመታት ብላተር ከአፍሪካውያን ድምጽ እንደነበራቸው ይታወቃል። ከአፍሪካ እግር ኳስ ኮንፌዴሬሽን ከካፍም እንዲሁም አባላት ከሆኑት ከብሔራዊ ፌዴሬሽኖችም ጭምር።
ይሄ ምንድን ነው ለእኔ የሚታየኝ በእውነት ለመናገር ሴፕ ብላተር ለምሳሌ በአፍሪካ ይዘጋጅ ተብሎ የዓለም ዋንጫ ሲደረግ ብዙ የዩሮፕ ወገኖች በአፍሪካ ይዘጋጅ ብለው ነበር። አፍሪካ የማዘጋጀት አቅም የላትም የሚል ነገሮች ይነሱ ነበር። እና ሴፕ ብላተር በዚህ ጊዜ ሽንጣቸውን ገትሮ ለአፍሪካ ተከራክረዋል ባይ ናቸው። የተለያዩ ደግሞ በአፍሪካ ውስጥ ዲቨሎፕመንት እንዲደረጉ የተለያዩ ፕሮጀክቶች እንዲኖሩ የተለያዩ ስልጠናዎች እንዲኖሩ
እግር ኳስ ስልጠናዎች።
ስለዚህ ምን ማለት ነው? በእግር ኳስ ዙሪያ ልማት እንዲመጣ በአፍሪካ ከፍተኛ ስራ ሰርተዋል። ይሄ ነው የአፍሪካኖች አስተሳሰብ። ሌሎች ደግሞ አፍሪካኖች ለምን እንደሚመርጧቸው ዝንባሌ እንዳላቸው ደግሞ እንደዚሁ የማይረዱበት ጊዜ አለ። አፍሪካ ድሃ ስለሆነ የተወሰነ ነገር ስለሚሰጣቸው ነው የሚሉበት ጊዜ አለ። የተወሰነ ማለት እነዚህ ፕሮጀክቶች ራሱ በየራሳቸው አገር የማካሄድ አዝማሚያው ዝቅተኛ ስለሆነ ልማቶችን የማካሄድ እንደገና ስልጠናዎችን የማካሄድ ካፓሲቲው በትንሽ ስለሆነ እንደ ሌላ ሀገር ሳሉ እንጂ የሚወዱት ፉትቦል መደረግ ያለበት ነው የሚሉት። ግን እንደ አፍሪካ አስተሳሰብ በፊት አልተደረገም ነው። በፊት ለአፍሪካ እንዲህ ትኩረት አልተሰጠም ነው።
አሁን ተፈርጠውትና ለምሳሌ አንድ የአልጀዚራ የስፖርት ተንታኝ የጻፈውን እያየው ነበረ። ብላተር በብሔራዊ ፌዴሬሽኖች የሚወደዱ ነገር ግን በእግር ኳስ አፍቃሪው የሚጠሉ ሰው ናቸው ይላል። የእሱ ድምዳሜ ነው ይሄ። ምክንያቱም ብሔራዊ ፌዴሬሽኖች የሚወዷቸው ጥቅም ስለሚገኝ ነው። ገንዘብ ፋይናንሻሊ ተጠቃሚ ናቸው በብላተር የሚል ነገር አለ። እሱ ነው እየነገሩኝ ያሉት።
ነው እሱ ብቻ አይደለም። ቴካሁን በኛ ሀገር እንደ አምቡ ጎል ፕሮጀክት አይነት ማለት ነው። አሁን በመሬት ላይ የተሰራ ስራ ነው። ስልጠናዎች አሁን በየጊዜው ይሰጣሉ። ይህ በመሬት ላይ የሚሰሩ ናቸው። ይሄ ለምን አያስወድድም? ለፌዴሬሽኖችም ቢሆን ኦፊሻል እኮ የሚላክ አለ። እኛ አሁን በፊት 250 ሺህ ዶላር ይላክልናል። በካዝና በህጋዊ እናስገባለን።
በየአመቱ ማለት
ነው። በየአመቱ 500 ሺህ ደረሰ፣ 750 ሺህ ደረሰ። ይሄ አሁን ሲመጣ እንግዲህ ምን ይሄ ድብቅ እኮ የለውም። እኛ አካውንቲንግ ወዴትም አይቶ የምናስገባው ነገር ነው።
ስንት ደረሳሉ? መጀመሪያ የሚላከው ይህን ያህል ነበር። አሁን ይህን ያህል ደረሰ
እስከ 750 ሺህ። አሁንም ደግሞ ወደ ሚሊዮን እናሳድጋለን ሲባል ሁሉ ደብዳቤ መጥቶ ነበር
ፊፋ ማለት ነው።
ከፊፋ ማለት ነው። ይሄ እንግዲህ
በየአመቱ የኢትዮጵያ እግር ኳስ ፌዴሬሽን የሚያገኘው
ማለት ነው። ይሄ ሲጨመር ይሄ ፌዴሬሽን በዚህ ቢወደው ምን ጥፋት አለ? የምናውለው አገሩ ስላለ ስራ ነው። ኦፊሻሊ ነው የሚመጣው፣ በድብቅ አይደለም። በባንክ አካውንት በህጋዊ ነው የሚመጣው። እና ይሄ ነገር ነው እና በዚህ ደረጃ ማየት ነው የሚያስፈልገው። እና የፋይናንሻል ችግርን እኮ መቅረፍም አንድ ስራ ነው። በግል ከሆነ ግን ሌላ ጉዳይ ነው። ነገሮችን እንደዚህ ነው ማየት ያለብንና በእኛ በአፍሪካን የአፍሪካ ውጭ ስሜት ስናነብ እንግዲህ ከልማትና ከእግር ኳሱ እድገት አንጻር ነው፣ ለአፍሪካ የሚሰጡ ትኩረት አንጻር ነው ድጋፉ ለሴፕ ብላተር ያላቸው።
ጊዜው እነኚህ የሙስና ክሶች የመጡበት ሰዓት፣ የቀድሞና የአሁኑ የፊፋ አመራሮች የታሰሩበት ጊዜ ከምርጫው ጋር ከፊፋ ኮንግረስ ከሚካሄድበት ጊዜ ጋር ተገጣጠመ። አንዳንድ ወገኖች ሁኔታው የተነሳው አሁን ጊዜው የተመረጠው የዓለም ዋንጫን በማጣታቸው ያጡ ሀገራት ማለት ነው ኩለኳተርና ለራሻ የተሰጠው ለኛ ይሰጣል የሚል ለኛ ይሰጥ የሚል ስሜት የነበራቸው ሀገራት በእነሱ ግፊት የመጣ ነው የሚሉም አሉ።
ትልቁ እንደውም ያው ከዚህ ፊት በብዛት የሚሰማው ቶን የሚሰማው ድምጽ ለኳተር የተሰጠው በዚህ ዌዘር ውስጥ በዚህ ክላይሜት እንዴት እዛ የተሰጠ ረሻ የተሰጠው አላግባብ ነው እነ እንግሊዝ ጠይቀው ሌሎች ጠይቀው የሚል ነገሮች በጣም ጎልተው ይወጡ ነበር። አሁንም ቢሆን አንዳንዶች ከተነገረ በኋላ ሪቨርስ ሊሆን ይችላለኛ እያሉ የሚናገሩ አሉ። ስለዚህ ምን ለማለት ነው የሆነ ግፊቶች እንዳሉ ግን ምንም ጥርጥር የለውም። በጭብጥ ይሄኛው ወገን ይገፋል ያኛው ተብሎ መናገር ባይቻልም ፕሬዠሮች እንዳሉ ግን ግልጽ ነው። አንደኛ ከተመረጡ በኋላ በምን ፕሬዠር ነው የለቀቁት? ምን ሆኖ ነው? እሱ ራሱ አንድ ጥያቄ ነው። አጨብጭቦ ሰው ከወጣ በኋላ እሳቸው ስራ አለው ካሉ በኋላ በዚህ መሀል የመጣው ምንድን ነው ቢባል እንግዲህ ሙሉ በሙሉ አልተናገሩ ይሆናል እና ምንም በጉባኤ ብመረጥም ያልወደደኝ ወገን አለ አይነ ነገር ነው አቀራረባቸው ከእሳቸው ድምጽ የሚሰማና ይሄ አንድ የሆነ ፕሬዠር እንዳለ ያሳያል።
አቶ ጁኔይዲ ባሻ ቲልሞ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዚዳንት፣ በጣም አመሰግናለሁ ስለ ጊዜዎት። በአሜሪካ ድምጽ ሬዲዮ አድማጮች ስም
አመሰግናለሁ።
በመጨረሻም ባህልና ማህበረሰብ። የዩናይትድ ስቴትሱ የኢትዮጵያውያን የሽልማት ድርጅት ማኅበረ ግዩራን ዘረ ኢትዮጵያ በእንግሊዝኛው ምሕጻረ ቃል ሲድ ለማኅበረሰብ እድገትና መሻሻል ባበረከቱት የላቀ ልዩ አስተዋጽኦ የመረጣቸውን ኢትዮጵያውያንና አሜሪካውያን የሸለመበትን ዓመታዊ ሥነ ሥርዓት በቅርቡ እዚህ ዋሽንግተን ዲሲ በሚገኘው የጆርጅ ታውን ዩኒቨርሲቲ አካሂዷል። ሳምንታዊው የባህልና ማኅበረሰብ ፕሮግራም እንደ ወትሮ ሁሉ የ23ኛውን ዓመት ክብረ በዓል ተከታትሎ በሥነ ሥርዓቱ ከተወደሱ የዓመቱ ምርጦች በአንዱ ታሪክ ዙሪያ ባለፈው ሳምንት ጀመር ያደረገውን ዝግጅት ተከታይ ለምሽቱ ይዞ ቀርቧል። ከሕይወት በኋላ ተሸላሚው የቀድሞው የኢትዮጵያ ጠቅላይ ሚኒስትር ጸሐፊ ትእዛዝ አክሊሉ ሀብተወልድ ናቸው። የተሸላሚውን ታሪክ ለመድረኩ ያቀረቡት የቀድሞው የኢትዮጵያ አምባሳደርና ታዋቂው የታሪክ ጸሐፊ ደራሲና ጋዜጠኛ ዘውዴ ረታን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የአሁኑንም ሳምንት ያነሳውን አንድ ጭብጥ መለስ ብሎ በማስታወስ ይጀምራል።
ከሕይወት በኋላ የተሸለሙት ጸሐፊ ትእዛዝ አክሊሉ ሀብተወልድ ለሽልማት የበቁበትን መሠረታዊ ነገር በመመልከት እንጀምር። ለዚህ ትውልድስ የሚተዋወቁት እንዴት ነው?
በጣም ጥሩ። እንደሚታወቀው ለአገር ያገለገለ፣ ለአገር የደከመ፣ ለአገር የጣረ ሰው አላግባብ ፍርድ ተሰጥቶት የሞተ፣ የተገደለ፣ የተሰቃየ አንድ ቀን ደግሞ ሰላም ሲሰፍን ሁሉም ሲረጋጋ ወደኋላ መለስ ብሎ ለካ እነዚህ ሰዎች ከሌ ከሌ ነበሩ የሚያሰኝ ጊዜ አለ። ይህ በጸሐፊ ትእዛዝ አክሊሉ ብቻ የተጀመረ አይደለም። ከዚህም በፊት እንደዚሁ በየአጋጣሚው እየተመረመረ እየታየ የታላላቅ ሰዎች ዝክረ ታሪክ የተነገረበት ጊዜ አለ። እኔ በእውነቱ ሲድን በጣም የማመሰግነው ጥናት አድርጓል። የብዙ ሰዎች አስተያየት አዳምጠዋል። አክሊሉ ሀብተወልድ በሕይወታቸው በነበሩበት ዘመን በ60 ዓመት ውስጥ የተገደሉት በ60ኛው ዓመታቸው ነው እና 30ውን ዓመት ለኢትዮጵያ በማገልገል ያሳልፉ ናቸው። ከእነዚህ ውስጥ ደግሞ ከ30ዎቹ ዓመታት ውስጥ 17ቱ ዓመታት ኢትዮጵያን የዓለም ሸንጎ ፊት በተደረገው ክርክር ከጣሊያንም ጋር በተደረገው ጠብ፣ ከዚያም ደግሞ እንደዚሁ ከአንዳንድ ሀገሮች ጋር በደረሰው አለመግባባት የታገሉና የኢትዮጵያን ዝና ለከፍተኛ ደረጃ እያበቁ ስለነበሩ እንዴት እንደው መታሰቢያቸው ተዘግቶ ይኖራል? ቢሞቱም ባይኖሩም ታሪካቸው ሞቶ አይቀርምና ለምን አንድ ነገር አናደርግም ብለን ሁላችንም ሞከርን። የምንችለውን አቀረብን፣ ያለንን መረጃዎች አቀረብን። እኔ በእውነቱ በጣም ነው ደስ ያለኝ ሲድ በእንዲህ አይነት ጎዳና ላይ በመመራቱ። ወደፊትም የሚቀጥሉ ትልልቅ ሰዎች ያላወቅናቸው፣ ያልተናገርንላቸው፣ ያላሰብናቸው ይኖራሉና ደህና መንገድ ነው ብዬ ነው የማስበው።
መልካም። የአክሊሉ ሀብተወልድን የሰላሳ አመታት የተለያዩ አስተዋጽኦዎች ከዚሁም ደግሞ ይበልጡን የ17 አመቱን በእርሶ ጽሁፍ እንደተገለጠው በዲፕሎማሲው ጎራ ያበረከቱትን አስተዋጽኦ በተናጥል አንዳንዱን እያነሳን እንወያያለን። ታላላቅ ስራዎችን የሰሩ ታሪካቸው በሚዘከርበት ጊዜ ቀድሞ በሰሩት ስራ መከበር ብቻ ሳይሆን ሌሎችንም እንዲያነቃቁ ጭምር ነው ታላቅ ገድል ያላቸው። በተለይ በዲፕሎማሲው ጎራ ያበረከቱትን ታላቅ አስተዋጽኦ ከመመልከታችን አስቀድሞ ስለ ትምህርትና ስለ ስራ ስላለፉባቸው መንገዶች ደግሞ አንዳንድ ነጥቦችን ያስጨብጡን። ትምህርታቸው በፓሪስ ህግ፣ የፖለቲካ ሳይንስ፣ የንግድ ስራና ምጣኔ ሀብት እንደነበር በጽሁፎ አስቀምጠዋል። እስኪ ያጫውቱን።
ስለ ትምህርት ዝርዝሩ ሁላችሁም በየመስካችሁ ያለፋችሁበት ነው። ትዕዛዝ አቶ አክሊሉ ሀብተወልድ ብለን እንጀምር። እንዳንድ ኢትዮጵያዊነታቸው እሳቸው አዲስ አበባ በዳግማዊ ምኒልክ ትምህርት ቤት የመጀመሪያ ደረጃ ትምህርት ከፈጸሙ በኋላ የሁሉ ከጦርነቱ በፊት ነው ግብጽ ሀገር ተልከው ሊሴ አሌክሳንድሪያ የሁለተኛ ደረጃ ትምህርታቸውን ፈጸሙ። በዚያ በሊሴ የባካሎሪያ ፈተናቸውን አልፈው ዲፕሎማቸውን ከተቀበሉ በኋላ ፓሪስ ሄደው በሶርቦን ዩኒቨርሲቲ የህግ ትምህርት ተማሩ። ሶርቦን ዩኒቨርሲቲ ህግ በሚማሩበት ጊዜ አጣምረው የፖለቲካ ሳይንስን አጠኑ። ስለዚህ ከሶርቦን ዩኒቨርሲቲ ሲመረቁ በህግ ሊሳንስ ወይም በእንግሊዝ አነጋገር ምናልባት ተመሳሳዩ ደረጃ LLB የሚለው ይሆናል። ከዛ በፖለቲካል ሳይንስ ደግሞ በዲፕሎማ ትልቅ ዲፕሎማ አገኙ። ከዛ በዚህ አልቆምም ብለው ሆት ዜቲድ ኮሜርሲያል የሚባል በጣም የታወቀ የንግድና ኢኮኖሚ ትምህርት ቤት አለ። በጣም የታወቀ ለመግባት ኮንኩር ማለት ውድድር እየተደረገ 1000 ልጆች ቀርበው እንደሆነ 100 ልጅ እንደዚህ ምናልባት 80 ልጅ ያልፍ ይሆናል። እዛ ውስጥ ተመዝግበው የመጨረሻውን ዲፕሎማ አግኝቷል። ስለዚህ ያላቸው መሰረታዊ ዲፕሎሞች የህግ፣ የፖለቲካ ሳይንስ እና የዚህ የሆት ዜቲድ ኮሜርሲያል የተባለው ትምህርት ቤት።
መልካም። አምባሳደር ዘውዴ የጀመሩበት ብቻ ሳይሆን እነኚህን ሁሉ የገለጿቸውን የትምህርት መስኮች አጠናቀው ኃላፊነትም የተቀበሉት ገና በወጣትነታቸው ነው። ከጊዜው አንጻር እስኪ ያስረዱን ይህ እንዴት ሊሳካ ቻለ?
እንግዲህ በዛን ዘመን የጣሊያንን ወረራ ለማመልከት ጃሜ በስደት ወደ ጄኔቭ መጡ እና በዚያን ጊዜ አክሊሉ ትምህርታቸውን ጨርሶ ወደ ኢትዮጵያ ለመመለስ አስበው ነበር። የማይቻል ሆነ። ጃንሆይ ሲመጡ ጠብቀው ተቀበሉ። ጃንሆይ በጄኔቭ ንግግር በሚያደርጉበት ጊዜ ከጃንሆይ የስራ ረዳቶች መካከል እንደነ ሎሬንሶ ታዛዝ፣ እንደነ ሳቢዛዞ ልጊዮርጊስ የመሳሰሉት ሰዎች ነበሩ። ከእነሱ ጋር ሆነው የሚቻላቸውን አገልግሎት አበርክተዋል። ከዚያ በኋላ በፓሪስ የነበሩት የኢትዮጵያ ባለሙሉ ስልጣን እንደራሴ እኔ በእድሜም በምንም ከእንግዲህ ወዲህ የስደት ህይወት እና መከራ መቀበል አልችልም፣ ልጆቼን ማዳን ፈልጋለሁ እና ታርቄ ወይም ተስማምቼ ይቅርታ ጠይቄ ወደ አገሬ ልመለስ ብለቸው ሲመለሱ ባዶ ነበር እና ያን ጊዜ አቶ አክሊሉን አንተ ጉዳይ ፈጽ ያዘው ብለው አቆዩኝ። እንደ አጋጣሚ ጥሩ እድል ያጋጠማቸው ይህንን ስራ ለመስራት ፈረንሳዮች የኢትዮጵያን በጣሊያን መያዝ እውቅና አልሰጡም። ምንም እንኳ በጀርባ ብዙ ኢትዮጵያን የጎዱ ሙሶሊኒ እንዲወር ዳርዳሩን ያጎበጎቡ ትችላለህ፣ ግደለህም የሚፈልገውን አድርግ እያሉ ሞራል የሰጡ ቢሆኑም ከያዘ በኋላ የኢትዮጵያ ነጻነት መደምሰሱን አምነው ለሙሶሊኒ እውቅና ከመስጠት ዝም ስላሉ ያ ከጦርነቱ በፊት ተቋቁሞ የነበረው ሌጌሽን ሌጋሲዮን ሰራ ነበር እና አቶ አክሊሉ በጉዳይ ፈጻሚነት እንዲያካሄዱ ተደረገ።
እስኪ ወደ ኋላ ጊዜ ስራቸው እንምጣ። በሌሎች መጽሐፎቹም በዝርዝር እንዳስቀመጡት በዲፕሎማሲው ጎራ በርካታ ስራዎችን ለኢትዮጵያ ያገለገሉ ሰው ናቸው። ለዚህም ሽልማት ያበቃቸው ለሀገር ያበረከቱት አስተዋጽኦ ነው እና ማሳያዎቹን ይንገሩን። የትኞቹ ናቸው ከስራዎቻቸው ትልልቆቹ እንደው በዋናነት የሚጠቀሱት?
የውጭ ጉዳይ ሚኒስትር ሲሆኑ በመግቢያ ንግግር የምደገልጫዋለው የመጀመሪያ ስራቸው በ1942 ዓመተ ምህረት እንደ ፈረንጆች አቆጣጠር እንግሊዞች የኢትዮጵያን አርበኞች ይዘው ተዋግተው ከኢትዮጵያ ፋሺስት እንዲባረር ካስደረጉ በኋላ ከኢትዮጵያ በእንግሊዝና በቀዳማዊ ሥላሴ መካከል አንድ ስምምነት መፈረም አለበት ብለው የአገሩን ስልጣን በሙሉ እነሱ ይዘው አሰረሟቸው እና ያ ውል ለሁለት ዓመት የሚያገለግል ነበር። ከሁለት ዓመት በኋላ ግን ወይ መለወጥ ወይ መሰረዝ ወይ መሻሻል ነበረበት እና አቶ አክሊሉ የተሾሙት ወደ ውጭ ጉዳይ የገቡት ይሄ ውል ከማለቁ ከጥቂት ወራት በፊት ነው። ስለዚህ ያድል አጋጠማቸው። ከእንግሊዞች ጋር ያለንን ውል እናፈርስ፣ የምናፈርሰውም በዲፕሎማሲ ጎዳና ነው። ላደረጋችሁልን እርዳታ ምንጊዜም ውለታችሁን አንረሳውም። በጣም ከፍ ያለ እርዳታ ነው፣ ውለታችሁ ከባድ ነው። ነገር ግን ጣሊያን ከሄደ በኋላ የሀገሩን ስልጣን እናንተ ጠቅልላችሁ ይዛችሁ በሞግዚት አስተዳደር መያዛችሁ ትክክል አይደለም። እኛ አሁን ነጻነታችንን አግኝተናል፣ ሀገራችንን ማስተዳደር የምንችልም ሰዎች ተገኝተናል። ንጉሠ ነገሥቱም ይኸው ድል አድርገው ተመልሰው መጥተዋልና ይህንን ስልጣን ተግበስብሶ ለእንግሊዞች የተሰጠው ይለቀቅልን በሚል መልክ ተሟገቱ። እንግሊዞችን በእውነቱ አይወዷቸውም፣ ብቻ ተቀበሏቸው እና እንደገና ሌላ አይነት ውል የሰላም የወዳጅነት የመረዳዳት ያለበት የኢትዮጵያን ነጻነት የሚያረጋግጥና የኢትዮጵያን መንግስት በትክክል ስራውን ለመስራት የሚያስችል መንገድ ያለበት ውል እንዲዘጋጅ ተደርጎ ያ ውል ተፈረመ። ይሄ የመጀመሪያ ስራቸው ነው። ከባድ ነው፣ ክርክሩ ሰፊ ነው። ጓደኞቻቸውም ጋር በደንብ ተባብረዋል። በዚያን ዘመን በጣም ተምረው ከውጭ የተመለሱት አቶ መኮንን ደስታ ኋላ ደጃዝማች በሃርቫርድ አንትሮፖሎጂ ተምረው ዲግሪ ያገኙ፣ አቶ ይልማ ደሬሳ በለንደን ስኩል ኦፍ ኢኮኖሚክስ የተማሩና ዲግሪ ያገኙ ነበሩ። አክሊሉ ሀብተወልድ ከሶርቦን ዩኒቨርሲቲ ወጡ። ሶስቱም ተባብረው እየተቀባበሉ እንግሊዞችን የለም የሚገባ ነገር አይደለም እና ይሄ ውል የኢትዮጵያን ነጻነት በሚገባ አረጋግጦ ኢትዮጵያ በነጻነቷ መስራት የምትችል ነጻ አገር መሆኗን ማረጋገጥ አለባችሁ ብለው ተከራከሩ። በመጨረሻውም ይሄ ድል ተገኘ እና ትልቁ ስራ የእንግሊዞችን ሕግ ማስለወጥ
የአገር ባለ ውለታነታቸው በሁለት ሀገሮች ሊደረግ ይችል የነበረን ስምምነት ወይም የተደረገውን ኢትዮጵያን ይጎዳ የነበረ ስምምነት እንዲለወጥ ማድረግ ድረስ የሰሩ ናቸው። ሌሎች በርካታ ስራዎችን እንደሰሩ በታሪክ የጻፏቸውን ጽሁፎች ያሳያሉ። ዘውዴ ረታ ደራሲ፣ የታሪክ ጸሐፊ፣ በተለያዩ ሀገሮች በአምባሳደርነት አገልግለዋል። በጋዜጠኝነትና የተለያዩ የሙያው ደረጃዎችም ሰርተዋል። የጸሐፌ ትእዛዝ አክሊሉ ሀብተወልድን የዘንድሮ የኢትዮጵያውያን የሽልማት ድርጅት ማህበረ ግዩራን ዘረ ኢትዮጵያ ወይም ሲድ ሽልማት አስመልክቶ ለማስታወቂያ የሚሆነውን የውይይታችንን በዚህ እንቋጭ እንጂ በሌላ ፕሮግራም እንመለስበታለን። ለአሁኑ ግን ለጊዜው አመሰግናለሁ። እግዜር ይስጥልኝ።
እግዚአብሔር ይስጥልኝ። ደህና ሁኑልኝ።
የተከበራችሁ አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት ተጠናቋል። በመስክና እዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን የመራችልን ጽዮን ግርማ ናት። መልካም ምሽት።
This program has come to you from the Voice of America, Washington.